Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ዛሬ በጋቢና እኔም መሪ ጨብጫለሁ። ታክሲዋ ሞልታለች። መስታወት አድረገውም እዚህ አብራኛለች።
ሰላም፣ እንደምናመሻችሁ። እንደምናመሻ ሄኖክ፣ እንኳን ደህና መጣ።
እንኳን ደህና ቆያችሁን አድማጮችም መስታወትም።
በምሽቱ የጋቢና ጉዞ በቅድሚያ ወደ ጎንደርና ወልቃይት። ሶስት ወጣቶች ተገደሉ ሲሉ ነዋሪዎችና ቤተሰቦች ይናገራሉ።
መከላከያዎች ነው ከበዋል። ምናው ከበደ እና ዘውዱ ደረጃ የተባሉትን ነው ሁለቱ ገደላቸው። በአሁኑ ይታየው የተባለው የባጃጅ ሹፌር በጥይት ገደሉት።
ድምጻቸውን ለደህንነታቸው በመስጋት እንድንቀይርላቸው የጠየቁን ቤተሰብ ናቸው። መንግስት በጉዳዩ ላይ የተጠናቀረ መረጃ እንደሌለው አስታውቋል።
አሁን ለጊዜውም ከአካባቢው ረቅ ባለ ሁኔታ ስለሆነ ያለሁት እናንተ በደረሳችሁ መረጃ ላይ መረጃ የለኝም።
የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን የሰጡንን መረጃ ይዘናል። በሌላኛው ዘገባችን በዚህ በመገባደድ ላይ ባለው የአውሮፓውያን ዘመን 2016 የኢትዮጵያ መጣኔ ሀብት እድገትና ፈተናዎችን እንገመግማለን።
1% እንኳን አይሆንም። ከ10 ሄክታር በላይ እርሻ ያላቸው ግለሰቦች ወይም ተቋማት ያሉ 1%። ስለዚህ የእኛ ግብርና በአብዛኛው በአነስተኛ ገበሬዎች የማምረት ላይ ተመሰረተ።
ዶክተር ደምስጫን ያለው በኢትዮጵያ የምጣኔ ሀብት ፖሊሲ ዙሪያ መጽሐፍ ያሳተሙ ባለሙያ ናቸው። በቀጥታ ደግሞ የቀድሞውን የዓለም ባንክ የምጣኔ ሀብት ባለሙያ ዶክተር አክሎግ ቢራራን በጋቢና እናሳፍራለን።
በሌላኛው ዘገባ በታዳጊ ሀገሮች የሚገኙ ልጃገረዶች የትምህርት እድል ለእድገታቸው ወሳኝ እንደሆነ ተገልጿል። ዝርዝሩን ይዘናል።
Unless we invest in girls, we're planning to have a poorer future.
ሴቶችን ለመርዳት ታለሞ የሚደረገው የመዋለ ንዋይ ፍሰት ድህነትን ለመቅረፍ ከሚወጣው ገንዘብ ጋር ሲነጻጸር በጣም ዝቅተኛ ነው።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በአማራ ክልል በመተማ ሁለት በማክሰኝት ደግሞ አንድ ወጣት ታህሳስ 9 ቀን በጸጥታ ኃይሎች መገደላቸውንና በትላንትናው ዕለት የቀብር ስነ ስርዓታቸው መፈጸሙን ቤተሰብና ነዋሪዎች ለአሜሪካ ድምጽ ገለጹ። ነዋሪዎቹ በክልሉ ሰዎች ይገደላሉ፣ ይታሰራሉ፣ አንዳንዶች ደግሞ የደረሱበት አይታወቅም፣ የክልሉ መንግስት ለዜጎቹ ምንም የሚያደርገው ጥበቃ የለም ይላሉ። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁን በበኩላቸው መንግስት ለዜጎቹ ጥበቃ እንደሚያደርግ ገልጸው ተገደሉ ስለተባሉት ወጣቶች ለጊዜው ከአካባቢው ርቀው ስለሚገኙ መረጃ የለኝም ብለዋል። አድማጮች፣ የዚህን ዘገባ ዝርዝር ከዜናው ቀጥሎ በሚኖረን ጊዜ ይዘን እንመለሳለን። ወደ ዓለም አቀፍ ዜና ስንሻገር የሩሲያና የቱርክ ፕሬዝዳንቶች የሩሲያ አምባሳደር መገደልን የሁለቱን ሀገሮች ግንኙነት እንደማይጎዳው ተስማሙ። በተለይም ሶሪያን በሚመለከት ከሩሲያ ጋር ያለንን ትብብር ማስፋት በአምባሳደሩ መገደል ምክንያት እንደማይጎዳ፣ ከፕሬዝዳንት ፑቲን ጋር ተመሳሳይ ግንዛቤ አለን ሲሉ የቱርክ ፕሬዝዳንት ኤርዶጋን ተናግረዋል። ህዝበ አላህ የተባለው የሊባኖስ ተዋጊ ኃይል አሌፖ በተባለችው የሶሪያ ከተማ ውስጥ በመጨረሻዎቹ በተቃዋሚዎች የተያዙ ቦታዎች የቀሩት 3 ሰዎች በፍጥነት መውጣት አለባቸው ሲሉ አስጠንቅቀዋል። ምክንያቱም የሶሪያ ወታደሮች ዛሬ በቦታዎቹ ይገባሉና ሲሉ ገልጸዋል። ሶሪያ ውስጥ ለ6 ዓመታት ለሚጠጋ ጊዜ ያህል ሲካሄድ በቆየው ውጊያ ህዝብ አላህ የሶሪያን መንግስት በመደገፍ ሲዋጋ ቆይቷል። በምስራቅ አሌፖ የቀሩት ሰዎች ምን ያህል እንደሚሆኑ ግልጽ አይደለም። አማጽያኑ ከ4 ዓመታት በፊት ከተማይቱን የያዙት የባሽር አል አሳድን መንግስት ለመገልበጥ በነበራቸው ስትራቴጂ መሰረት ነው። ይሁንና ካለፈው መስከረም ወር አንስቶ በሶሪያ የሚደገፈው የመንግስት ወታደራዊ ኃይል በከፈተው የማጥቃት ዘመቻ እየገፋ በመሄዱ ቀስ በቀስ በአማጽያኑ ስር የነበሩትን ቦታዎች እየለቀቁ ሄደዋል። በኮንጎ ዲሞክራሲያዊ ሪፐብሊክ ኪንሻሳ ፕሬዝዳንት ካቢላ ከስልጣን እንዲወርዱ በመጠየቅ በተካሄደው የተቃውሞ ሰልፍ ግልጭት በመነሳቱ እስከ 20 የሚደርሱ ሰዎች ሳይገደሉ እንዳልቀሩ የተባበሩት መንግስታት ድርጅት ባለስልጣኖች ገልጸዋል። 3 ሰዎች እንደተገደሉ በአሜሪካ ድምጽ ሬዲዮ አፍሪክ ተረጋግጧል። ተቃውሞ ማካሄድ የተከለከለ ቢሆንም ትላንት በተለያዩ የመዲናይቱ ክፍሎች ተቃውሞዎች ተካሂደዋል። እማኞች እንደሚሉት ተቃውሞውን ለመበተን ፖሊሶች እንባ አስመጪ ጋዝ ተጠቅመዋል። የሀገሪቱ ተቃዋሚዎች መሪ ኤትሲን ሺሴኬዲ ሰዎች ለፕሬዝዳንት ጆሴፍ ካቢላ ህገወጥ ስልጣን እውቅና መስጠት የለባቸውም ብለዋል። በመጨረሻም ወደ አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ሰዓት የተመደበልኝ ሰዓት አብቅቷል። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በአማራ ክልል በመተማ 2 በማክሰኝት ከተማ ደግሞ አንድ ወጣት ታህሳስ 9 ቀን በጸጥታ ኃይሎች መገደላቸውንና በትላንትናው ዕለት የቀብር ስነ ስርዓታቸው መፈጸሙን ቤተሰብና ነዋሪዎች ለአሜሪካ ድምጽ ገለጹ። ነዋሪዎቹ በክልሉ ሰዎች ይገደላሉ፣ ይታሰራሉ፣ አንዳንዶቹ የደረሱበት አይታወቅም፣ የክልሉ መንግስት ለዜጎቹ ምንም የሚያደርገው ጥበቃ የለም ይላሉ። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁን በበኩላቸው መንግስት ለዜጎቹ ጥበቃ እንደሚያደርግ ገልጸው ተገደሉ ስለተባሉት ወጣቶች ለጊዜው ከአካባቢው ርቀው ስለሚገኙ መረጃ የለኝም ብለዋል። ጽዮን ግርማ ዝርዝር አላት።
የምኖርበት ቦታ አይገለጽ፣ ስሜም አይጠቀስ፣ ትክክለኛ ድምጼም ለአየር አይብቃ፣ አሁን ባለ ሁኔታ ከፍተኛ ስጋት ውስጥ ነኝ ያሉ አንድ በአማራ ክልል የሚገኙ ነዋሪ ለአሜሪካ ድምጽ እንደተናገሩት በክልሉ ከፍተኛ ችግር አለ። በተለይ ህገ መንግስቱ ከለላ ይሰጠናል ብለው የጠየቁ የወልቃይት ኮሚቴ አባላት፣ ደጋፊዎችና በአማራ ክልል መንግስትን ተቃውሞ የወጡ ሁሉ እየተሳደዱ እየተገደሉና እየታሰሩ ነው ይላሉ። በታህሳስ 9 ቀን በመተማ ከተማ በእርሻ ቦታ ላይ የነበሩ 2 ወጣቶች እንዲሁም በጎንደር ከተማ አንድ የባጃጅ ሹፌር መገደሉን እኚሁ ነዋሪ ይናገራሉ።
ትናንት ወዲያ በ9 ማለት ነው፣ ዶሎሎ ስሙ በመተማ ወረዳ እርሻ ቦታ ዶሎሎ የሚባል ከአቶ ይልማ ፈረደ የእርሻ ቦታ ካምፕ ማለት ነው ተቀምጠው እዛ እያወሩ እያሉ መከላከያዎች ሄደው ከበዋል። ምላው ከበደ እና ዘውዱ ገረዚያር የተባሉትን ለሁለቱ ገደላቸው። ባህሩ ይታየው የተባለው የባጃጅ ሹፌር በጥይት ገደሉት። መያዝ ይችሉ ነበር፣ ግን ዝም ብለው ነው የገደሉት። ከደጃፉ ላይ የማክሰኝት ሰው ነው። ማክሰኝት ገጠር ሲሉ ትናንትና ተቀበል።
አቶ ዘውዱ ገብረ እግዚአብሔር የተባለ ከሟቾች አንዱ ነው የተባለው ሌላ ወጣት ቤተሰብ ጋር ደውለን አነጋግረን ነበር። ይህ ቤተሰብ እንደሚለው አሁን ባለበት ሁኔታ በጣም አስቸጋሪ ስለሆነ ስሜም ድምጼ የማይጠቀስ ነገር ግን ዘመዳችን መገደሉንና አስክሬኑም በአንድ ቦታ ላይ እንደሚገኝ ተደውሎ ተነግሮን አስክሬኑን ልናመጣ ሄደን ነበር ይላል።
አስክሬኑ አንሰጥኛሉነ ኮርመር የምትባለው ከተማ ታዲያ ያው በስንት ግድ አንዴ ፌደራል እንደውላለን አንዴ ሻለቃ የለም አንዴ ሞታረቃ የለም ምናምን ብለው ያው ሆነ። ልጅ እስከሚበራሽ ድረስ ነበር የሚፈልጉት መሰለኝ። ያው ሸጡ ምን ካለ በኋላ ፀሐይ ከመጣ በኋላ ማንም ሰው አናስፈልጋም ቅጠል እንኳ ራሱ እንዳናለሱ ማንም ሰው አይጠጋም ምናምን ብሎ በሩቅ ነው የምንቋጠረው እንጂ ወደ እሱ አልተጠጋንም ነበር። መኪና ላይ እንደተጫነ ነው ወደ ኮርመር አድርገን በማይካ አድርገን ወደ ቀፍቲያ እናስገባው ነበር የተቀበል ነው። እና በጣም ከሶስት መኪና ሲገራበጥ ውሎ አዝሯል። አሁን ትናንት ልንቀበላቸው ስንል ደግሞ አንሰጥም ብለው ፀሐይ ላይ ነበር የዋሉ። ያው ዞሮ ዞሮ በስንት ግድ ትናንት አስር ሰዓት ነው ምናምን ነው ቀብራቸው የነበረ። ስለዛ ላይ ራሱ በጣም ፍተሻው ራሱ ወደ አደርድ የምትባለው ከተማ ልንገባ ስንል አጥቢ ኃይሎች ነበሩ። ቀውጤ የሆነ ፍተሻ ነበር። ብዙ ወታደር ነው መኪናዎቹ ሁለት አስከረን አቁመው መልሰው አስከረን ሳይቀረው የፈተሽ ትራሱ የለ ሆድ የለ በእጃቸው እንትን ያሉ እየባሰሱ።
ይህንኑ በተመለከተ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዳይሬክተር አቶ ንጉሱ ጥላሁንን ጠይቄያቸው ነበር። ነዋሪዎቹ እንደሚሉት ወጣቶቹ የተገደሉት በስራ ላይ እንዳሉ፣ በተለይ ዘውዱ ገብረ እግዚአብሔር የተባለው ከሱዳን መሬት ላይ መሬት ተከራይቶ በማረስ ላይ እንደነበረና በአንድ ሌላ ዘመዱ እርሻ ቦታ ላይ ቁጭ ብሎ እየተጫወተ ባለበት ሁኔታ እንደሆነ ገልጸውልናል። እንደዚሁም የአማራ ክልል መንግስት ምንም አይነት ጥበቃ አያደርግልንም፣ ሰዎች እየተገደሉ ነው፣ እየታሰሩ ነው በሚል አቤቱታ አላቸው ስል ጠይቂያቸው ነበር።
የክልሉ መንግስት ለዜጎቹ ሙሉ ጥበቃ ያደርጋል። ክልሉ መንግስት ብቻ ሳይሆን የሀገሪቱም መንግስት ማናቸውም ለዜጎች ጥበቃ ያደርጋል። ለዜጎችም ጥበቃ ለማድረግ እና በሀገሪቱ ህግና ስርዓት ለማስከበር የአስቸኳይ ጊዜ አዋጅ ታውጆ ሰላማዊ ሁኔታ በመረጋገጥ ላይ ነው ያለው። ነገር ግን አሁን በተባሉት ቦታዎች ተከሰሩ የተባሉትን ችግሮች እና ለእናንተ የደረሳችሁ መረጃዎች አሁን ለጊዜውም ከአካባቢው ረቅ ባለ ሁኔታ ስለሆነ ያለሁት እናንተ በደረሳችሁ መረጃ ላይ መረጃ የለኝም። ነገር ግን በአጠቃላይ ሁኔታ ተወስዶ የክልሉንም የማንኛውንም አካባቢ ሰላም የማስጠበቅና የህብረተሰቡን ደህንነት የመጠበቅ ስራ የክልሉ መንግስት ከፌዴራል መንግስት ጋር መተባበር እየሰራ ነው ያለው። ግን እያንዳንዱ ጉዳይ የተከሰተ ጉዳይና የተፈጠረ ሁኔታ ምን ይመስላል፣ የት ቦታ ማን የሚለው ነገር መረጃ ስለሌለኝ በሌለ መረጃ ላይ ሳሳተ መረጃ መስጠት አስፈላጊ ስላልሆነ በዚህ ላይ ምንም ማለት አልችልም።
ሁኔታውን እየተከታተልኩ ነው ያሉ አንድ ሌላ ነዋሪ ግን በአቶ ንጉሱ ሀሳብ አይስማሙም። በአማራ ክልል አሁን በጣም አስቸጋሪ ሁኔታ ነው ያለው። ሰዎች ዝም ቢሉም ውስጥ ለውስጥ ሰው እየታሰረ ነው፣ እየተገደለ ነው። በአጠቃላይ ሁኔታው አሳሳቢ ነው ይላሉ።
እነሱ ሰው እየገደሉ ነው። በቃ በየጓሮው ሰው እየመጡ ነው ያለ ብሎ ለሚ የተጠና አስተናባሪ ነው ምናምን የተባለ ሰው ካለ ጠላት ካለብህም ማለት ነው ያ ጠላትህ ከጠቆመህ መግደል ነው ያለው። አጠቃላይ አሁን ያለው ማንም መንግስት ሰርቶት ማያውቅ ያልሰራው ስራ ነው የሚሰራ ያለው። መጀመሪያ ሲቋቋም በህገ መንግስት ተቋቋመ። ህገ መንግስቱ ማፈረሱት ራሳቸው ናዱት። ከዛ በኋላ ህዝቡም አርፎ ተቀመጠ። አርፎ ለተቀመጠ ህዝብ ደግሞ ይህን ጥያቄ እንዴት አነሳህ እያሉ በያለበት ቦታ እየመጡ እና አሁን ማይነቃ ጨለማ ነው ያለው። በጣም ከባድ ፈተና፣ ከባድ ስቃይ ነው ያለው። እኔ አሁን ባለው ሁኔታ ባልፈጠር ይሻለኝ ነበር። ግዴታ እንዲያውም እዚህ ልታሳይ ነው የፈጠርከኝ ነው ያለው። ያለው ከባድ ነው። እዚህ ሆነች መጥተሽ ብታዩ በቀን ቢያንስ በዚህ በአማራው ክልል በቀን ከአንድ ሺህ ሰው በላይ ታስሮ ይውላል። ስለዚህ ከዛ የሚሞት ሰው አለ፣ በየቦታው የሚመታ የሚገደል ሰው አለ። ስለዚህ አሁን የክልሉ መንግስት ጥያቄዎችን እንፈታለን ብሎ ቃል ገብቶ ነበር። የአማራው ክልል ህዝብ ጥያቄ ምንድን ነው? የማንነት ጥያቄና የደንብ ጥያቄ ነው። ይሄ ደግሞ የክልሉን ጥያቄ ነው ብሎ አንስቶ ሲያበቃ አሁን ከትግራይ መንግስት ጋር ሆኖ የአማራው ክልል መንግስት አሁን የአማራ ህዝብ እየጨፈጨፈ ነው ያለ። ከባድ ነው በጣም። በየትም ሀገር ታይቶ ማይታወቅ።
አቶ ንጉሱ ጥላሁን እንደሚሉት ህገ መንግስቱን አክብረው ለሚንቀሳቀሱ ሁሉ ህገ መንግስቱ ምላሽ ይሰጣል። ነገር ግን አሁን በአጠቃላይ በአማራ ክልል ያለውን የጸጥታ ሁኔታ ለማስጠበቅ ኮማንድ ፖስቱ ሁኔታዎችን እየተከታተለና እየተቆጣጠረ ይገኛል ብለዋል።
በመገባደድ ላይ የሚገኘው የአውሮፓውያን ዘመን 2016 ለኢትዮጵያ ምጣኔ ሀብት ሁለት ከባባድ ፈተናዎችን ደቅኖ የሚያልፍ ይሆናል። የኢትዮጵያ መንግስትና የዓለም አቀፍ ድርጅቶችም እንዳስታወቁት ከ1977ቱ የከፋና ከ10 ሚሊዮን በላይ ሰዎችን ለተረጅነት ያጋለጠ ድርቅ ተከስቷል። በተጨማሪም ባለፈው አንድ ዓመት ውስጥ ሀገሪቱ በከባድ ህዝባዊ ተቃውሞች ስትታመስ ቆይታ በአሁኑ ወቅት በአስቸኳይ ጊዜ አዋጅ በመተዳደር ላይ ትገኛለች። በዛሬው የጋቢና ጉዞ የአንድ ዓመት የምጣኔ ሀብት እንቅስቃሴዎችና ተጽዕኖዎችን እንገመግማለን። ቀዳሚው እንግዳችን ከአዲስ አበባ ዶክተር ደምስ ጫን ያለው ናቸው። በኢትዮጵያ የምጣኔ ሀብት ፖሊሲዎች በተለይ በግብርና እንደዚሁም በአርብቶ አደር ምጣኔ ዙሪያ መጽሐፍ ያሳተሙ ባለሙያ ናቸው። የኢትዮጵያ ምጣኔ ተጽዕኖዎቹን ተቋቁሞ ለማደግ ችሏል ይላሉ።
እዚህ አመት ያው ምናልባት በቅርቡ የዓለም ባንክ በኢትዮጵያ ያወጣውን አኑዋል ሪፖርት አቅርቦ ነበር። ኦቨርኦል እንደሚያሳየው አጠቃላይ ምጣኔ ሀብት እድገት 8% እንደሆነ ነው እንግዲህ ያለፈው አመት የታየው። ይሄም እዛ ላይ እንደተገለጸው ምናልባት ከሆነ ቀደም ብሎ አይኤምኤፍ ፎርካስት አድርጎት ከነበረው 4.5% ኦልሞስት በእጥፍ እንዳደገ ነው ማለት ነው የሚያሳየው።
አይኤምኤፍም በእርግጥ በጥቅምት ወር ውስጥ አስቀድሞ 4.5% ያድጋል ብሎ ያስቀመጠውን ትንበያ ወደ 6.5% አሻሽሏል። ይሄም የሆነው የመጪው የምርት ወቅት ላይ የ3% 300ኛ እድገት እንዳለ ከኢትዮጵያ መንግስት መረጃ አገኘሁኝ በሚል ነው። IMF-ዎችንም በዚህ ዙሪያ አነጋግረናል። እነዚህ ቁጥሮች በሰው ህይወት ምን ለውጥ ያመጣሉ? ዶክተር ደምስ
እንግዲህ በመጀመሪያ ደረጃ በተደጋጋሚ ስንናገር እነዚህ አጠቃላይ የኢኮኖሚ እድገት የሚያሳዩ ናቸው። ግን እነዚህ በሰው ህይወት ላይ ለውጥ ለማምጣት የስርጭት ጥያቄዎች አሉ። ግን እንድምታው ኦቨርኦል ይህ አይነት የኢኮኖሚ እድገት እስካለ ድረስ በአጠቃላይ ድህነትን ለመቀነስ የተሻሻሉ ማህበራዊ አገልግሎቶችን፣ መሰረተ ልማት ስራዎችን ለመስራት ትልቅ አስተዋጽኦ አለው።
በአጠቃላይ በመገባደድ ላይ ያለው 2016 ዓመተ ምህረት ለኢትዮጵያ ምጣኔ በጎ ነገሮችን ያመጣ ነው ወይስ አሉታዊ ነገሮች የበዙበት ነው? የእርስዎ ትንተና ምን ይመስላል? ለምን
በዚህ የኢኮኖሚ እድገት በተለይ ግብርናው በኤልሚኖ ወይም በዚህ በአየር ለውጥ ምክንያት በከፍተኛ በተመታበት ወቅት አውንታዊ የሆነ ፖዘቲቭ የሆነ እድገት ግብርናው አሳይ አነስ ቢልም በዚህ በአየር ንብረት ለውጡ ምክንያት? ሁለተኛ ኦቨርኦል ኢኮኖሚው 6% እንዳደገ ነው። ይሄ ማለት ለተከታታይ ዓመታት የተዘረጉት ፖሊሲዎችና ስትራቴጂዎች እንዴት ለውጥ ያመጡ እንዳለ የብዙም ባይሆን በኢኮኖሚ መዋቅራዊ ሽግግር እየተደረገ እንዳለ።
እንግዲህ ሌላኛው የኢትዮጵያ ምጣኔ ባለፉት 10 ዓመታት የውጪ ባለሀብቶች ኢንቨስት እንዲያደርጉ በሩን የከፈተ እድሉን ደግሞ የሰጠና ተጠቃሚ የሆነ ምጣኔ ሀብት ለመገንባት ጥረት ሲደረግ ቆይቷል። የሀገር ውስጥ ባለሀብቶችንም እንደዚሁ። ከዚሁ ጋር ግን ተያይዞ በዚህ በ2016 ዓ ም የተቃውሞ ሰልፎች በተለያዩ የሀገሪቱ አካባቢዎች የተስፋፉበትና ሰፋፊ እርሻዎች የተቃጠሉበት ሁኔታም ተከስቷል። ይሄ በአጠቃላይ ምጣኔው ላይ ምን አይነት ጫና ሊያሳድር ይችላል?
በኢትዮጵያ ውስጥ ለምሳሌ በምርት ሰብል በየዓመቱ ከ13-4 አሁን በቅርቡ ያለው ሚሊየን ሄክታር ነው አይደል የምናመርተው። ይሄ ግልጽ የሆነ ማንም ሊችል ኢንተርናሽናል የሚያውቀ ከዚህ ከ13 ሚሊየን ሄክታር በሰብል ምርት ላይ ከሚውለው 1% እንኳን አይሆንም። ከ10 ሄክታር እና 10 ሄክታር በላይ እርሻ ያላቸው ግለሰቦች ወይም ተቋማት 1% ማለት። ስለዚህ የእኛ ግብርና በአብዛኛው በአነስተኛ ገበሬዎች የማምረት ስልት ላይ የተመሰረተ። ስለዚህ አሁን የምናወራ አሁን ያልከኝ ይኸው ምትርም ተፈጠረ የምንልበት 1% በማይሞላው ኮንትሪቢሽን ባለው ነው። እንግዲህ ይሄን ስል ግን አሁን ወደ መጨረሻ ላይ ያነሳኸውን የተደረጉት እንቅስቃሴዎች ጉዳት የላቸው ማለት አይደለም። ምክንያቱም ኢኮኖሚው እኛ የምንፈልገው ከዚህ ከአነስተኛ ወደ መካከለኛ፣ ከመካከለኛ ወደ ሰፋፊ እርሻዎች እንዲገባ ነው። በዚህ ውስጥ የሀገር ውስጥም ከአነስተኛ ገበሬዎች ጀምረው እያደጉ የሚመጡ የውጭ ኢንቨስተሮችም እንዲመጡ እንፈልጋለን። እንድምታው ቀጥሎ ቢሆን ኖሮ የውጭ ኢንቨስተሮችንን ስንት ተለፍቶ ስንት ተደርጎ የመጡትን ሊያሸሽ ይችል ይሆናል። አንዳንድ የምንሰማቸው ደግሞ ጉዳዮች አሁንም በሚዲያም በጋዜጣም የምናያቸው ኦኬ፣ አንዳንዶቹ በዛም ውስጥ ገብተው ፕሮፐርሊ ስላልሰሩ ይሄ አሁን እንደምናየው ከውጭ ብቻ ሳይሆን ከሀገር ውስጥም መንግስትም እየተከታተለ ያለው ጉዳይ ነው። በአጠቃላይ ግን እንዳልኩ ስቲል ስትራክቸራሊ የእኛ ግብርና አሁን እንደዚህ ጎልቶ በሚወራላቸው ትላልቅ እርሻዎች የሚመራ አይደለም።
ዶክተር ጀምስ ጫን ያለውን አመሰግናለሁ። የዓለም የገንዘብ ድርጅት IMF የኢትዮጵያ ስራ መሪ ሁሊዮ ስኮላ ነው። በኢትዮጵያ እድገት ዙሪያ አስተያየት እንዲሰጡን ጠይቀናል። በዚህ አስተያየት እንግዲህ በሚያዝያ ወር ከወጣው የ4.5% የምጣኔ ሀብት እድገት እንዴት ወደ 6.5% ከፍ ያለ ተመን ላይ እንደደረሱ ያስረዳሉ።
We had a projection in June of about, as you say, 4.5. Since then, there has been a release of statistics during the summer regarding the crops.
በሰኔ ወር ባወጣነው ትንበያ ምጣኔው በ4.5% አንተ አስቀድመህ እንዳልከው እንደሚያድግ ገልጸን ነበር። ከዛ በኋላ ግን በክረምቱ መገባደጃ የእህል ምርትን በተመለከተ አዲስ አሃዝ አግኝተናል። እንደሚታወቀው የሰብል ምርቱ በድርቁ ክፉኛ ተጎድቶ ነበር። በዚህ የተነሳ የሰብል ምርት እንደሚቀንስም ገምተን ነበር። ሆኖም በነሐሴ ወር በማዕከላዊ ስታቲስቲክስ ባለሥልጣን ይፋ የሆነው የግብርና ምርት አሃዝ ምርቱ በአጠቃላይ በ3% መቀነሱን መጨመሩን አስታውቋል።
That resulted in an increase of our estimate for 2015-16, an increase.
ይህ መረጃ ለአመቱ ማለትም ለ2015-16 በጀት አመት ከነበረን 4.5% የእድገት ትንባያ ወደ 6.5% ከፍ እንዲል አድርገናል። ለያዝነው የበጀት አመት ያለን ትንባያ ደግሞ ምጣኔው በ7.5% እንደሚያድግ ነው። የዓለም የገንዘብ ድርጅት IMF የኢትዮጵያ ሥራ መሪ ሁሊዮ ስኮላኖ የሰጡት ቃለ መጠይቅ ነው። አሁን ወደ ስቱዲዮ እንግዳችን እንለፍ። ዶክተር አክሎግ ቢራራ ከ30 ዓመታት በላይ በዓለም ባንክና በሌሎች የምጣኔ ድርጅቶች የሰሩ የልማት ምጣኔ ባለሙያ ናቸው። ዶክተር አክሎግ ወደ ጋቢና እናሳፍረዎት። እንደምን አመሹ?
ጤና ይስጥልኝ። እንደምን አመሻቸው?
እንግዲህ የኢትዮጵያን ምጣኔ በዚህ በመገባደድ ላይ ባለ በ2016 ዓመተ ምህረት ፈተናዎችና የተፈጠሩ እድሎች እንዴት ይገመግማሉ?
መጀመሪያ በጣም አመሰግናለሁ። እኔ ቅድም ዶክተር ደምስ ሲናገሩ ያልገባኝ ነገር ምንድን ነው? ባለፈው አመት በጣም ከፍተኛ ድርቅ ስላለ ወደ 18 ሚሊዮን የሚሆኑ ወገኖቻችን በረሃብ ይሰቃያሉ የሚል ነበረ እና የአሁኑ ምርት አደገ ቢባልም እንዴት አድርጎ ያንን ክፍተት ሊያሟላ እንደቻለና እድገቱ እመርታዊ እንደሆነ ሊገባኝ አልቻለም። በመሬት ላይ ያለው እና በፖለቲካ የሚነገረው በጣም ሊግባባልኝ አልቻለም። ይህን የምልበትም ምክንያት አንድ ሰነድ ሳነብ ነበረ። የአፍሪካ እንትን ዲቨሎፕመንት ባንክ ካንትሪ ስትራቴጂ ብሎ ከ2016 እስከ 2020 ያወጣውን በማይበት ጊዜ አንዳንድ መሰረታዊ የሆኑ አሁን እንዲያውም የተባባሱ ክስተቶች አሉ። እነሱን ልጥቀሳቸው ይፈቀድልኝ እንደሆን?
ይቀጥሉ።
አንደኛ ኢትዮጵያ በተከታታይ እድገቱ ሪሊ እምብዛም አብዛኛውን ሕዝብ በጠቃሚነቱ ተጠቃሚ መሆኑን አያሳይም የሚለው ነው። የሂውማን ዲቨሎፕመንት ኢንዴክስ የሰብአዊ መብት እድገት የሚለው ኢትዮጵያ አሁንም ከ188 ሀገሮች 174ኛ ናት ይላል። እና ይሄ ብቻ አይደለም። በመሬት ላይ የሚታየው ሁኔታ ምንድን ነው የሚለውን ይጠይቅና 28 ሚሊዮን የሚሆኑ ኢትዮጵያውያን ፍጹም በሆነ በድህነት ይኖራሉ ይላል። 40% የሚሆኑ ከአምስት ዓመት እድሜ በታች ያሉ ህጻናት ምግብ ስለማያገኙ እድገታቸው ተጎድቷል ይላል። እና ተግዳሮቶቹን ለማየት ፈለግኩኝ። ምክንያቱም ይሄ ጥያቄ እንደሚመጣ ስለአሰብኩኝ ዝም ብሎ የፖለቲካ ንግግር ከማድረግ ይልቅ ከመሬት ላይ ያለውን ሁኔታ በደንብ አይቶ ለህዝቡ ሀቀኛ የሆነ ግንዛቤ መስጠት ያስፈልጋል የሚለው ስለ ሳበኝ ነው። አንደኛ የግል ክፍሉ ኢትዮጵያ ውስጥ ታፍኗል። የግሉ ክፍሉ ካላደገ በምንም አይነት መሰረታዊ የሆነ ለውጥ ለመካሄድ አይችልም የሚል ነው ዘገባ ያለው። ሁለተኛ ያቀረበው ምንድን ነው? የሰብአዊ መብቶች እስከታፈኑ ድረስ ከዚህ በፊት አሁን በዛሬው የአሜሪካ ድምፅ እንደሰማሁት ለምሳሌ በአማራ ክልል የሚታየው እንትን የህዝብ ሰብአዊ መብት አፈና ነው የሚካሄደው። በሚታፈንበት ጊዜ እድገት አይኖርም ማለት ነው። እንቅስቃሴ ኢኮኖሚ እንቅስቃሴ ሊካሄድ አይችልም ማለት ነው። በወጣቶች በኩል ያለውን ዘገባ ሲያሳይ በኢትዮጵያ ወጣቱ ትውልድ የሚፈልገው የስራ አይነት ሊገኝ አልተቻለም ይላል። ምርትን በሚመለከት የእርሻው ቅድም ዶክተር ደምሴ ሊናገሩበት ያልቻሉት ምንድን ነው? ምርት በጣም ዝቅተኛ ነው ይላል። ዝቅተኛ የሆነበትን ምክንያት በግብአቶች ነው ይልና ምንድን ናቸው ግብአቶች የጎደሉት የሚለውን ራሱ ይመልሰዋል። የብድር እጥረት አለ ይላል። የመስኖ እርሻ አልተስፋፋም ይላል። ቴክኖሎጂካል ኢንፑት የለም ይላል። ይሄ ግብአት የቴክኖሎጂ ኢንፑት መሬት እየጠበበ በሚሄድበት ጊዜ መሬቱ መሻሻል አለበት ማለት ነው። ግብአቱ በጣም መሻሻል ይኖርበታል ማለት ነው። ሌላው ደግሞ አንዳንድ ቦታዎች ላይ ምርት እያደገ በሚሄድበት ጊዜ ክፍፍያው በፍጹም ሊመጣጠን አልቻለም ይላል። ለምሳሌ በአንድ ቦታ
ስለዚህ ዶክተር አክሎግ ጊዜያችንም እያለቀ ነው። በሰፊው የምናደርገው ይሆናል። አትቪዮ አማሪክ ላይ በፌስቡክ ጠብቁን። ከዶክተር ደምስ ጋር ውይይታችን እንቀጥላለን። ለዛሬ ለሰጡን ትንተና እናመሰግናለን ዶክተር ደምስ።
እንግዲህ እኔም አመሰግናለሁ። አለቀ ማለት ነው አላ?
አዎ እናመሰግናለን።
ታንክ ዩ እግዚአብሔር ይስጥልኝ።
ወደ ምሽቱ የመጨረሻው ዘገባችን እናልፋለን። አዲስ የወጣው የተባበሩት መንግስታት አመታዊ ዘገባ በታዳጊ ሀገሮች የሚገኙ ልጃገረዶች የትምህርት ዕድል ያለማግኘታቸው በዓለማችን ለሚታየው ድህነት መስፋፋት ከፍተኛ አስተዋጽኦ ይኖረዋል በማለት ዘግቧል። የዘንድሮ የ2016 የአውሮፓውያኑ ዘመን ዓመታዊ ዓለም አቀፍ የሥነ ሕዝብ ጥናት ዘገባ በጆርዳን ዋና ከተማ አማን ነበር የተካሄደው። ሪፖርቱ የአስር ዓመት ዕድሜ የሚገኙ አዳጊ ሴቶች የወደፊት የሕይወት ስኬትም ሆነ እንቅፋትን ለመመርመር ሞክሯል። እንደ ዘገባው በአስር ዓመት ዕድሜ ክልል ላይ የሚገኙ አብዛኞቹ ልጃገረዶች በማደግ ላይ በሚገኙ ሀገሮች የሚኖሩ ሲሆን መሰረታዊ ልማትና መሰረታዊ ትምህርትና ሕክምና ባልተሟላበት ደህንነታቸውም አስጊ በሆነበት ቦታ ነው የሚያድጉት። የጾታ እኩልነት ካለመከበር ጋር በተያያዘ ዝላቲካ ሆ ያጠናቀረችውን መስታወት አረጋው ታቀርበዋለች።
በጆርዳን ዋና ከተማ አማን የሚገኘው ፕሪንሰስ አሊያ የተባለው የሴት ልጆች ትምህርት ቤት ተማሪዎች የጾታ እኩልነትን የሚያወድስ ግጥም ያዘለ ዜማ በዓለም አቀፉ የሥነ ሕዝብ ጥናት ዘገባ የመክፈቻ ዕለት ለታዳሚው አቅርበው ነበር። ዓመታዊው ዘገባ የተጠናቀረው በተባበሩት መንግስታት የሕዝብ ጥናት የገንዘብ ድጋፍ ነበር። እድሜያቸው በአስር ዓመት ክልል ከሚገኝ 125 ሚሊዮን የዓለም ሴት ልጆች 89 በመቶ በታዳጊ ሀገር ነው የሚኖሩት። 35 ሚሊዮኑ በተመሳሳይ እድሜ ላይ የሚገኙ አዳጊ ሴቶች ደግሞ የሴቶች እኩልነት ፈጽሞ በማይከበርበት ሀገሮች ውስጥ ነው የሚኖሩት። የተባበሩት መንግስታት የበጎ ፈቃድ አምባሳደር ልልት ባስማ ቢንት ታላል እንዳሉት
In some parts of the world, a 10-year-old girl looks forward to her horizons opening up so she can achieve
በተወሰኑ ያለማችን ሀገሮች አንዲት የ10 አመት ሴት ልጅ በራሷ መንገድ ህይወቷን ለመምራትና የወደፊት አላማዋንም ለማሳካት መጣር የምትጀምርበት እድሜ ነው። በቀሪዎቹ ሀገሮች ደግሞ በተመሳሳይ እድሜ ላይ የምትገኝ ወጣት የተስፋ በሮች ሁሉ ተዘግተውባት ህይወቷ በሌሎች ሰዎች ነው የሚወሰነው። የማህበረሰቡ እምነትና የድህነት ጫናው የወደፊት ማንነቷ ላይ ከፍተኛ ተጽዕኖ ያሳድራል።
በአስር ዓመት የዕድሜ ክልል ውስጥ የሚገኙ በታዳጊ ሀገራት ውስጥ የሚኖሩ ሴት ልጆች ያለ ዕድሜያቸው በትዳር ከመታሰር ውጪ የሚጠብቃቸው ሌላ ዕድል የለም። ከ60 ሚሊዮን በላይ የሚበልጡት ትምህርት ቤት የሚሄዱ አይደሉም። በእድሜያቸው ከሆኑት አዳጊ ወንዶች በበለጠ ክፍያ ለሌለው የጉልበት ስራ የተጋለጡ ናቸው። በዓለማችን በየ10 ደቂቃው ልዩነት ለአካለ መጠን የደረሰች ልጃገረድ ህይወቷን ታጣለች። ዋነኛው የሞት ምክንያት አስገድዶ ከመደፈር ጋር ተያይዞ በሚከሰት HIV AIDS ሲሆን ሁለተኛው ደግሞ ከፊታቸው የሚጋረጠውን ተደጋጋሚ ችግር መቋቋም ባለመቻል ህይወታቸውን ማጥፋት መፍትሄ በማድረጋቸው ነው።
Let us remember that we are all responsible. Let us remember that our every word and deed, positive or negative, can affect the road a girl travels from this crossroads.
ሁላችንም ኃላፊነት አለብን። ባለማችን ያሉ ልጃገረዶች በህይወት መንገዳቸው የሚገጥማቸው መልካምም ሆነ ክፉ ነገር ሊጠቅማቸውም ሊጎዳቸውም እንደሚችል አንርሳ። አንዲትን አዳጊ ሴት ልጅ በማህበረሰቧ ትልቅ ኃላፊነት መወጣት የምትችል ጠንካራ ሴት እንድትሆን መቅረጽ ከቻል ለዓለማችን ከፍተኛ ሚና የምትጫወት ሴት ከመሆንም የሚያዳግታት ምንም ነገር አይኖርም።
የተባበሩት መንግስታት አመታዊ ዘገባ እንደሚለው በ10 አመት የእድሜ ክልል ላይ የሚገኙ አዳጊ ሴት ልጆች የተሻለ የጤናና የትምህርት አገልግሎት እንዲያገኙ በማድረግ በሶስት እጥፍ የገቢ ምንጫቸውን ማሳደግ ይቻላል። ዘገባው በመጨረሻም ሴቶችን የበታች አድርጎ መመልከት ትክክል እንዳልሆነና ጉዳቱ አንድ ማህበረሰብ ላይ ብቻ ሳይሆን በዓለማችን የሚገኙ ልጃገረዶች በራስ የመቆም ጥንካሬ የሚያቀጭጭ መሆኑን አረጋግጧል። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል።
በፌስቡክ @voamharik ላይ በትዊተርም እንደዚሁ #gabinavoin በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ የምሽነው መስታወት አረጋው
እና ሄኖክ ሰማግዘርነን መልካም ምሽት። በነገው ጉዞ እንገናኝ።
መልካም ምሽት።